From the conference center at Temple's...
በሶልት ሌክ ከተማ በሚገኘው በቤተ መቅደስ አደባባይ የጉባኤ አዳራሽ ይህን የ187ኛ ዓመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን አጠቃላይ የክህነት ጉባኤ እንኳን ደህና መጣችሁ። በዚህ ስብሰባ መዝሙር የሚቀርበው በሆሊዴይ እና በመሪ ዩታ ካስማዎች ያሉ ወጣቶች ክህነት ዘማሪዎች ናቸው። የቤተ ክርስቲያን አቀዳሚ አመራራ የመጀመሪያ አማካሪ ፕሬዚደንት ዲየተር ኤፍ ኡፕዶርፊን ስብሰባ ያስተዋውቃሉ።
Our dear brethren, we welcome you
to this session. እንኳን ለ187ኛ ዓመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን የክህነት ስብሰባ አጠቃላይ ጉባኤ በደህና መጣችሁ። ፕሬዚደንት ቶማስ ኤስ ሞንሰን ይህንን ስብሰባ እንዳስተዋወቅ ጠይቀውኛል። እነኚህ የግልጋሎቶች በዓለም ዙሪያ በብዙ ቦታ ላሉ የክህነት ተሸካሚዎች በሳተላይት ስርጭት እየተላለፉ ናቸው። እዚህ ስብሰባ መዝሙሮች በብሬት ታይለር አመራር አንድሩ አንስወርተን ርጋኑ እየተጫወቱ የሚቀርቡት በሆሊዴይ እና በመሪ ዩታ ካስማዎች ያላገቡ ወጣቶች ክህነት ዘማሪዎች ናቸው። ዘማሪዎቹ ይህንን ስብሰባ በራይዝ አፕ ኦ ማን ኦፍ ጋድ የሚለውን በመዘመር ይከፍታሉ። ከዚያም የመክፈቻው ጸሎታ የሰባው አባል ሽማግሌ በርተን ቲ ስታንፎርድ ያቀርቡልናል። ከዚያም ዘማሪዎቹ Jesus wants up and birth in Milan is Amrallu.
Our heavenly Father.
የሰማይ አባታችን ሆይ እኛ ልጆች ራሳችን በዓለም ዙሪያ ስንሰበሰብ በምስጋና በልባችን ውስጥ ተሞልተን ነው። እኛም እናመሰግናለን ስለተሰጠን ነቢያት ስለ ቶማስ ኤስ ሞንሰን ለእሳቸው ስላላቸው አገልግሎት እናመሰግናለን።
We are grateful heavenly Father to sit
የሰማ አባት ሆይ ለራይ ለገላጮች ስለነሱ እናመሰግናለን። እንድትባርካቸው እንጠይቃለን።
Heavenly Father this evening
የሰማ አባት ሆይ በዚህ ምሽት እና እንድናዳምጥ እንድንማር እንጠይቃለን። ልባችን እንዲከፈት እናም ሁሉም በመንፈስ እንዲነኩ እንጠይቃለን።
We pray that
our hearts will be changed. ልባችንም እንዲቀየር እንጠይቃለን። ይህንንም እድል ተጠቅመን ሌሎችን እንድናገለግል እንጠይቃለን።
We are grateful unto thee for thy son.
እና ለልጅህም እንዲሁ እናመሰግናለን። እሱን ሁልጊዜ እንድናስታውስ እንድትረዳን እንጠይቃለን። ይህን ሁሉ ምንለው በጌታ በኢየሱስ ስም ነው። አሜን።
Thank you, choir.
ዘማሪዎች እናመሰግናችኋለን። አሁን ከወዱ ነብያችን ፕሬዝዳንት አመሰስ ማንሰን ለመስማት እንታደላለን። እርሳቸውም የ12ቱ ሐዋርያት ሸንጎ አባል ሽማግሌ ዴቪድ ኤ በድናር ያነጋግሩናል። ኤጲስቆጶስ ጀራልድ ኩሴ የቤተ ክርስቲያኗ ኤጲስቆጶስ አመራር ከዚያም ያነጋግሩናል። ፕሬዝዳንት ማንሰን
My dear brethren,
ውድ ወንድሞቼ በዚህ ዓለም አቀፍ የእግዚአብሔር ክህነት ተሸካሚዎች ስብሰባ እናንተን ለማነጋገር ባለኝ እድል ክብር ይሰማኛል። በዚህ ምሽት በዚህ በፊት ተናግሬ የነበረበትን ርዕስ ለመጥቀስ እፈልጋለሁ። ነቢዩ ሞርሞን የአዳኝ ዋና ባህሪና የትኞቹ በደቀ መዛሙርቱ መከተል ያለባቸውን ዝርዝሮ አለ። እንዲህም አለ፣ እና የሰው የዋህ እና በልቡ የሚራራ እናም በመንፈስ ቅዱስ ኃይል የኢየሱስ ክርስቶስ ነው ብሎ የሚመሰክር ከሆነ እርሱ ልግስና ሊኖረው ይገባዋል። ልግስና ግን ከሌለው እርሱ ከንቱ ነው። ስለሆነም ልግስና ሊኖረው ይገባል። እና ልግስና ይታገሳል፣ እና ደግ ነው፣ እናም አይቀናም፣ እናም በኩራት አይወጠርም፣ የራሷን አትፈልግም፣ በቀላሉ አይቆጣም። ስለዚህ የተወደዳችሁ ወንድሞቼ ልግስና ከሌላችሁ ከንቱዎች ናችሁ፣ ልግስና አትወድቅምና። ስለሆነም ከሁሉም በላይ ታላቅ የሆነውን ልግስና ያዙ፣ ሁሉንም ነገሮች መውደቅ አለባቸውና። ነገር ግን ልግስና ንጹሕ የክርስቶስ ፍቅር ነው፣ እናም እስከ ዘላለም ይጸናል፣ እናም በመጨረሻው ቀንም እርሱን የያዘ መልካም ይሆንለታልና። ወንድሞች ለሌሎች ደግ ካልሆንን የእግዚአብሔር ክህነትን የምናከብር አይደለንም። ውድ ጓደኛና የሥራ ተባባሪ ሽማግሌ ጆሴፍ ቢ ወርትልን በእውነት ደግ ሰው ነው። እንዲህም ብሏል፣ ደግነት የሰለስቲያል ሕይወት ባሕርያ ነው። ደግነት እንደ ክርስቶስ አይነት ሰው ሌላን እንዴት እንደሚከባከብ ነው። ደግነት በታላቅነታችንና በሥራ አካባቢ ባለ ተግባር፣ በትምህርት ቤት፣ በቤተ ክርስቲያን እናም በተለይም በቤቶቻችን ውስጥ በምናደርገው በሙሉ መሰራጨት አለበት። አዳኛችን ኢየሱስ የደግነትና የርኅራኄ ጥሩ ምሳሌ ነው ብለዋል። ቅዱሳት መጻሕፍቶች እንደሚያስተምሩን ክህነት በጻድቅነት መጠቀም የሚመካ በደግነት፣ በልግስና እናም በፍቅር መርሆች በመኖር ነው። በትምህርትና ቃል ኪዳኖች ውስጥ እንደምናነባው በማሳመን፣ በትዕግሥት፣ በደግነት እና በትሕትና እናም ግብዝነት በሌለው ፍቅር ካልሆነ በስተቀር ምንም ኃይል ወይም ተጽዕኖ በክህነት ሥልጣን ዘዴ ሊደገፍ አይቻልም ወይም አይገባውም። ይህም በርኅራኄ እና ያለ ግብዝነት ያለ ተንኮል መንፈስ በታላቅ የሚያሳድግ ንጹሕ ዕውቀት ብቻ ነው ሊደገፍ የሚችለው። ወንድሞች ሕይወታችንን እንፈትሽ። እናም ያዳኝ ምሳሌ በደግነት፣ በአፍቃሪነት እናም ለጋስ በመሆን ለመከተል እንወስን። ይህንን ስናደርግ ለቤተሰቦቻችንና ወደ ሰማይ ቤታችን ለመመለስ በምንጓዝበት አንዳንድ አስቸጋሪ በሆኑበት ጉዞው አብረው ለሚጓዙት የሰማይ ኃይልን ለመጥራት በሚያስችል በተሻለ ቦታ ላይ እንሆናለን። ስለዚህ የምጸልየው በኢየሱስ ክርስቶስ ስም ነው። አሜን።
President Monson, we are
thrilled to hear your voice. President Monson, ya erson dims mesmatna ya erson memaria meqabel bemagnetachin namasegnalen. Wondemoche bezin saat betallaq yihonawon yewongelen leyandandu agel zer qwanqwa na hizb kemasbek gar yetiazu memriyochin ablan sinemeleket yemenfes qiddus rdata abron ndihon tsalotaynaw. በየአመቱ በአስር ሺዎች የሚቆጠሩ ወጣት ወንዶችና ሴቶች እናም ብዙ አዛውንት ጥንዶች ከሶልት ሌክ ከተማ የሚመጣውን ልዩ ደብዳቤ ለመቀበል በጉጉት ይጠባበቃሉ። የደብዳቤውም ይዘት የተላከውን ሰው እንዲሁም የቤተሰቡን አባላት እንዲሁም ብዙ ሌሎች ሰዎች ላይ እስከ መጨረሻው ተጽዕኖ ያደርጋል። በሚደርስበትም ጊዜ በደብዳቤው በጥንቃቄና በትዕግስት ሊከፈት ወይም ከደስታና ከታላቅ ፍጥነት ብዛት ሊገነጣጠል ይችላል። ይህንን ልዩ ደብዳቤ ማንበብ ፈጽሞ ሊረሳ የማይገባ ነው። ደብዳቤውም በኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ፕሬዝዳንት የተፈረመ ነው። እናም የመጀመሪያው ሁለት አረፍተ ነገሮች እንዲህ ይላሉ። የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ሚስዮናዊ ሆነ እንድታገለግል ተጠርተሃል። በዚህ ሚስዮን ክልል ውስጥም ደግሞ እንድታገለግል ተጠርተሃል። እባካችሁ አስታውሱ፣ የመጀመሪያው አረፍተ ነገር ተመልሶ በተቋቋመው የጌታ ቤተ ክርስቲያን ውስጥ እንደ ሙሉ የጊዜ ሚስዮናዊ ሆኖ ማገልገልን ጥሪ ነው። ሁለተኛው አረፍተ ነገር ደግሞ በተወሰነ ቦታና የአገልግሎት አካባቢ እንዲያገለግሉ ያሳያል። በእነዚህ ሁለት አረፍተ ነገሮች ውስጥ ያለውን ልዩነት መረዳት ለሁላችንም ጠቃሚ ነው። በቤተ ክርስቲያኗ ባህል ውስጥ አብዛኛውን ጊዜ ወደ አርጀንቲና፣ ወደ ፖላንድ፣ የኮሪያ ወይም አሜሪካ የመሳሰሉት ሀገሮች ሄዶ ስለማገልገል እናወራለን። ነገር ግን አንድ ሚስዮናዊ ወደ ተወሰነ ቦታ እንዲሄድ ሳይሆን የሚጠራው ነገር ግን እርሱ ወይም እሷ እንዲያገለግሉ ነው። በ1829 ጌታ ለነቢዩ ጆሴፍ ስሚት እንዳወጀው ጌታን ለማገልገል ፍላጎት ካለህ ለስራው ተጠርተሃል። እያንዳንዱ የሚስዮን ጥሪ እና ምደባ ወይም ደግሞ የሚመደቡትም ለጌታ አገልግሎት በተሰጠ ራእይ ነው። የስራው ጥሪ ደግሞ የሚመጣው ከቤተ ክርስቲያኗ ፕሬዝዳንት ነው። ከ400 በላይ ከሆኑት በዓለም ዙሪያ በስራ ላይ እየዋሉ ካሉ የወንጌል ተልእኮ ክልሎች አንዱ ውስጥ ምደባ የሚሰጠው ከእግዚአብሔር በሕይወት ባለ ነቢይ ሥልጣን በተሰጣቸው 12 ሐዋርያት አማካኝነት ነው። በሁሉም የተልእኮ ጥሪዎችና ኃላፊነቶች ላይ የትንቢትና የመገለጥ መንፈሳዊ ስጦታዎች ይገኛሉ። በትምህርትና ቃል ኪዳኖች ክፍል 80 በ1832 ውስጥ ነቢዩ ጆሴፍ ስሚት ለስቲፈን በርኔት ስለተሰጠው የሚስዮን ጥሪ መዝገብ የያዘ ነው። ይህንን ለወንጌል ለወንድም በርነት ስለሰጠው ጥሪ ማጥናት እንደ ሚስዮናዊ ለስራው መጠራትና በተወሰነ ክልል ተግቶ ለመስራት መመደብን በሁለቱ መካከል ያለውን ልዩነት በግልጽነት እንድንረዳ ያስችለናል። የግላችንና የመለኮታዊ ጥሪ የሆነውን ወንጌልን የማወጅ ኃላፊነት በሙሉነት እንድናደንቅ ያግዘናል። የዚህ ክፍል ቁጥር አንድ ስለ ማገልገል ጥሪ ነው። እውነት እንዲሁ አንተ አገልጋይ ስቲፈን በርነት፣ እግዚአብሔር እንዲህ ይላል፣ ሂድ፣ አንተም ወደ ዓለም ሂድ፣ ሂደህ በድምፅ ስር ለሚመጡት ፍጥረት ሁሉ ወንጌልን ሁሉ ስበክ። የሚገርመው ነገር ቁጥር ሁለት ወንድም በርነት ስለተመደበለት የሚስዮናዊ ጓደኛ ያስረዳል። የሚስዮናዊ ጓደኛ እንደ ፈለክ ሁሉ እኔ ባሪያዬን ኤደን ስሚዝን እሰጥሃለሁ። እነዚህ ሁለት ሚስዮናውያን በትጋት የት እንደሰሩ ቁጥር ሶስት ይጠቁማል። ስለዚህም በስተ ሰሜን ወይም በስተ ደቡብ፣ በስተ ምስራቅ ወይም በስተ ምስራብ ብታገለግል ልዩነት የለውም። በዚህ በጥቅስ ላይ ምንም ልዩነት የለውም የሚለውን ሀረግ ጋር ጌታ አገልጋዮቹ የት እንደሚሰሩ ግድ የማይሰጠው እንደሆነ ያሳያል ብዬ አላምንም። እንዲያውም እርሱ በጥልቅ ይገደዋል። ነገር ግን ወንጌል የሚሰብኩ ስራ የጌታ ስራ ስለሆነ እርሱ ስልጣን የተሰጣቸውን አገልጋዮች ያነሳሳልና ይመራል። ሚስዮናውያን በተቻላቸው መጠን ብቁና በእጁ ውስጥ ጠቃሚ መሳሪያ በመሆን ከዚያም በተቻላቸው መጠን በታማኝነት ኃላፊነታቸውን ከተወጡ ከዚያም በእርሱ እርዳታ ብኩን አትሆኑም። ምናልባትም አዳኝ በዚህ ራእይ ውስጥ እያስተማረን ያለው ትምህርት አንዱ በተወሰነ ቦታ ላይ ተመድቦ ማገልገል አስፈላጊና ጠቃሚ ቢሆንም፣ ነገር ግን የአገልግሎት ጥሪውን ተከትሎ ሁለተኛ ደረጃ ላይ የሚገኝ ነው። የሚቀጥለው ጥቅስ ለሁሉም ሚስዮናውያን አስፈላጊ የሆኑትን ቅድመ ሁኔታዎች አጉልቶ ያሳያል። ስለሆነም የሰማችኋቸውን እናም በእውነቱ ያመናችኋቸውን እናም እውነት መሆናቸውን የምታውቁትን አውጁ። የመጨረሻው ቁጥር ወንድም በርነት እና ሁላችንንም በእውነት የማገልገል ጥሪ ከየት እንደሚመጣ ያስታውሰናል። ነው ይህ ያዳኛችሁና የጠላችሁን ድም የኢየሱስ ክርስቶስ ፍቃድ ነው አሜን አንዳንዶቻችሁ በጠቅላይ የክህነት ጉባኤ ላይ ለምን ተጠርቶ ስለመስራት እና ለመትጋት ስለመመደብን ግልጽ ልዩነት ያላቸው ነገሮች ለምን ለመወያየት እንደመረጥኩኝ ይሆናል ለእናንተ ያለኝ መልስ ቀጥተኛ ነው ያለኝ ተሞክሮ እነዚህ መመሪያዎች በብዙ የቤተ ክርስቲያን አባላት በተገቢ ሁኔታ አልተረዱትም ይህንን ጉዳይ ለማድረስ የፈለኩበት ብቸኛውና ታላቁ ምክንያት በተለያዩ ምክንያቶች የአገልግሎት ጥሪያቸው የተቀየረባቸው ሚስዮናውያንን የተሰማቸውን የስጋት የጭንቀትና እንዲሁም የጥፋተኝነት ስሜት ስለተማርኩኝ ነው በአካል ጉዳትና አደጋዎች የቪዛ መዘግየት እና ለማግኘት ባለው ውጣ ውረድና የፖለቲካ አለመረጋጋት አዲስ ተልእኮዎችን መፍጠርና በሰው ኃይል መሙላት ወይም ወንጌልን በዓለም ዙሪያ ለማወጅ ተቃያሪ እና የማይቋረጡ ተለዋዋጭ ፍላጎቶች በሚመጡ ክስተቶችና በሁኔታዎች እንደዚህ ያሉ ሁኔታዎች ላይ ናቸው። አንድ ሚስዮናዊ በተለየ አካባቢ እንዲሰራ ሲመደብ ሂደቱ በትክክል በመጀመሪያው ምደባ ጋር ተመሳሳይ ነው። የ12ቱ ቡድን አባላት እንዲህ ያሉ ቅያሌዎችን ሲያደርጉ የመንፈስ መነሳሳትና ምሪትን ይሻሉ። በቅርቡ ከኔ ጋር የልቡን ጥልቅ ስሜት ካጋራኝ አንድ ታማኝ ሰው ጋር ተነጋግሬ ነበር። በስብሰባ ላይ ለስራ ስለመጠራትና ለመትጋት በመመደብ መካከል ያለውን ልዩነት ገልጬ ነበር። ይህ ጥሩ ወንድም እጄን በመጨበጥ እና እንባ በሞሉት አይኖቹ እንዲህ አለኝ። ዛሬ እንድማር የረዳኸኝ ነገር ከ30 ዓመታት በላይ በትከሻዬ ላይ የተሸከምኳቸውን ሸክሞች አንስተውልኛል። ወጣት ሚስዮናዊ ያለው የእኔ የመጀመሪያ ምደባ በደቡብ አሜሪካ ውስጥ ተገኝቼ እንድሠራ ነበር። ነገር ግን ቪዛ ማግኘት ሳልችል ስቀር የእኔ ምደባ ወደ ዩናይትድ ስቴትስ ተቀየረ። ለዚህ ሁሉ ዓመታት ለምን የተጠራሁበት ቦታ ላይ ማገልገል አልቻልኩም ብዬ አስብ ነበር። አሁን እኔ ስራ እንድሰራ እንጂ የተጠራሁት ወደ አንድ አካባቢ እንድሄድ እንዳልሆነ አወቅኩኝ። እኔ ይህንን መረዳቴ ምን ያህል እንደረዳኝ ልገልጹለት አልችልም። ልቤ በዚህ ለዚህ ጥሩ ሰው ተነካ። በመላው ዓለም እነዚህ መሰረታዊ መርሆች ሳስተምር ስፍር ቁጥር የሌላቸው ግለሰቦች ወደ እኔ በግል መጥተው ተመሳሳይ ስሜት ልክ እንደገለጽኩት ሰውዬ አስቀምጠዋል። እኔ ዛሬ በዚህ ጉዳይ ስናገር አንድ እንኳ የቤተ ክርስቲያን አባል የማያስፈልጉ አለመግባባትን፣ አለመረዳትን፣ ጭንቀትን ወይም የጥፋተኝነት ስሜትን ሊሸከሙ አይገባቸውም። ስለዚህም በስተ ሰሜን ወይም በስተ ደቡብ፣ በስተ ምስራቅ ወይም በስተ ምዕራብ ቢሆን የእኔን ወንጌል ለመስበክ ሂድ። ምንም ልዩነት የለውም። እናም ብኩንም አትሆንም። የዚህን ጥቅስ ቃል ስታስቡና ልባችሁን ስትከፍቱ መንፈስ ቅዱስን እንድትጋብዙና የሚያስፈልጋችሁን መረዳት፣ ፈውስ እና መመለስ ወደ ልባችሁ እንዲያመጣ ጸሎቴ ነው። ይህንን ርዕስ ለመወያየት አብዝቶ የተሰማኝ አንድ ተጨማሪ ምክንያት ቢኖር ለብዙ ዓመታት ሚስዮናውያን የመመደብ የግል ተሞክሮ ስላለኝ ነው። ለኛ ለ12ቱ ሚስዮናውያንን በየራሳቸው መስኮች ለመመደብ የኛን ኃላፊነት ለመወጣት የጌታን ፍቃድ መረዳት ቀጣይ የሆነውን የሆለኛው ቀን መገለጥ እውነታነት ከዚህ በላይ የሚያረጋግጥ ነገር የለም። አዳኝ እያንዳንዳችንን አንድ ባንድ እና በስም እንደሚያውቀንና እንደሚያስብልን መሰክራለሁ። አሁን ባጭሩ መሰረታዊ ነገር ግን በተደጋጋሚ በቸልተኝነት የሚታለፈን ለስራው ጥሩ ጥሪ የመዘጋጀትን ገጽታ መወያየት ፈልጋለሁ። ሶስት የተቆራኙ ቃላት የእግዚአብሔር ልጆች ዝግጅትና የእድገት መንገድን ይገልጻሉ። እነዚህም ክህነት፣ ቤተ መቅደስ፣ የወንጌል ተልእኮ ናቸው። አንዳንድ ጊዜ እንደ ወላጆች፣ ጓደኞችና የቤተ ክርስቲያን አባላት የወጣት ወንዶችን የሚስዮናዊ ዝግጅት ላይ በጣም ትኩረት አድርገን ሌሎች አስፈላጊ እርምጃዎችን የቃል ኪዳን የመተላለፊያ መንገድ የሆኑትን የሙሉ ጊዜ አገልግሎቱ ከመጀመሩ በፊት መሟላት ያለባቸውን ነገሮች በተወሰነ መንገድ ችላ እንላቸዋለን። እንደ ሚስዮናዊ ማገልገል በእርግጥ የህይወት ዘመን መንፈሳዊ እድገት ነው። እናም በአገልግሎትን በመፍጠር ሂደት ላይ ጥንካሬን መሰረትን ለመፍጠር አንዱ ተቃሚ መገንቢያ ምሰሶ ነው። ክህነት እና የቤተ ክርስቲያን በረከቶች ወደ ማገልገያ ክልል ከመሄድ አስቀድመው የሚመጡ በሕይወታችን ሁሉ በመንፈስ እኛን ለማበረታታት ለማጠንከር አስፈላጊዎች ናቸው። ወጣት ወንዶች ያሮን ወይም የትንሹን የክህነት ስልጣን ኃላፊነታችሁን ስታሟሉ እና ስታከብሩ የመልከጸዲቅን ወይም የከፍተኛውን የክህነት ስልጣን አላማን መአላን እና ቃል ኪዳንን ለመቀበልና ለማጉላት እየተዘጋጃችሁ ነው። ራስን ትቶ የእድሜ ዘመን የክህነት አገልግሎትን መስጠት ከፊታችሁ ይገኛል። በተደጋጋሚ በትርጉም ያለው አገልግሎት በመስጠት አሁን ተዘጋጁ። ባካችሁ ብቁ መሆንን ለማፍቀልና እንዲሁ ለመቁረጥ ተማሩ። ብቁ ሁኑ። ብቁነታችሁን አታቁሙ። የመልከጸዲቅ ክህነትንና የአገልግሎትን ጥሪ ከተቀበለ በኋላ አንድ ወጣት በቤተ መቅደስ ቃል ኪዳኖችና ስነስርዓቶች ሂደት ላይ በኃይል ሊታጠቅ ይችላል። ወደ ቤተ መቅደስ መሄድና የቤተ መቅደስ መንፈስ በውስጣችሁ መሄዱ ውጤታማ የሆነ የሙሉ ጊዜ መንፈሳዊ አገልግሎትን ይቀድማል። ለእናንተ ወጣት ወንዶችና የቤተ ክርስቲያን አባላት የግልብቁነት የቤተ መቅደስን በረከቶች ለመቀበል ብቸኛ በጣም ጠቃሚ ቅድመ ሁኔታ ነው። ልክ እንደ ወንጌል መሠረታዊ መሠረቶች ስትኖሩ በጌታ ቤት ውስጥ መግባት ትችላላችሁ እና በመላው በአስራዎቹ እድሜዎቻችሁ ቅዱስ የሆነውን ስነስርዓቶች ላይ ትሳተፋላችሁ። ስለ ቤተ መቅደስ ስነስርዓቶች ያላችሁ ፍቅርና መረዳት ይጠነክራል። እናም በዘመናችሁም ትባረካላችሁ። ብቁ ሁኑ። ብቁነታችሁን አታቁሙ። ብዙ ወጣት ወንዶችና ወጣት ሴቶች ውስን ፍቃድ ያለውን የቤተ መቅደስ መግቢያ ፍቃድ አላቸው። እንደ የአሮን የክህነት ስልጣን ተሸካሚ የራሳችሁን ቤተሰብ ስም በመፈለግና ጥምቀትን ማረጋገጫን ለቤተሰብ አባላቶቻችሁ በቤተ መቅደስ ውስጥ እያከናወናችሁ ነው። የቤተ መቅደስ መግቢያ ፍቃድን ወቅታዊ አድርጎ መጠቀም የእናንተን ብቁነት ያሳያልና ሌሎችን በቤተ መቅደስ ማገልገል ከመልከጸዲቅ ክህነት ለመዘጋጀት የሆነ ጠቃሚ የሆነ አካል ነው። ወጣት ወንዶች እያንዳንዳችሁ በአሁኑ ጊዜ ሚስዮናዊ ናችሁ። ሁሉ በዙሪያችሁ በየቀኑ በጓደኞቻችሁና በጎረቤታችሁ እውነትን የት ማግኘት እንደሚችሉ ባለማወቃቸው ምክንያት ከእውነቱ የተገደቡ ናቸው። እናንተ በመንፈስ ስትመሩ ጓደኞቻችሁን ወደ ተመለሰው ወንጌል እውነታ ለማስተዋወቅ ሐሳባችሁን ማካፈል ትችላላችሁ። መጋበዝ፣ የስልክ መልእክትን ወይም ትዊትን ማድረግ ትችላላችሁ። ክህነት፣ ቤተ መቅደስና የወንጌል ተልእኮ በረከቶች በክርስቶስ በአንድ ላይ እንደሚሰበስቡ ሁላ እናም ከአንድ ወጣት ሚስዮናዊ ከልብ ከአእምሮና ከመንፈስ ጋር በጋር ሲጣመሩ ለስራው ብቁ ይሆናሉ። በስልጣን ጌታ ኢየሱስ ክርስቶስን እንዲወክል ኃላፊነቱን ለመወጣት የእሱ አቅም ይጨመርለታል። የመንፈሳዊ ኃይለኛ ጥምረት ያለውን የክህነትና ቤተ መቅደስ ቃል ኪዳኖችን ማክበር የአምላክነትን ኃይል በክህነት ስልጣን ላይ ያለውን ወዳድነት በማገልገል እና የእግዚአብሔር ልጆች አንድ የዘላለም ወንጌል መስበክ አንድን ወጣት በእምነቱ ጠንካራና የማይነቃነቅ እንዲሆን ያስችለዋል። በቤታችን ውስጥ በቤተ ክርስቲያን ውስጥ ለጌታ የመዘጋጃ መንገዶችና ለታመኑት የእግዚአብሔር ልጆች የማደጊያ ሶስት ነገሮች ሚዛናዊ ትኩረት መስጠት አለብን። ለክህነት፣ ለቤተ መቅደስና ለወንጌል ተልእኮ ሶስቱም ብቁነትን እንድንወድና በዛውም እንድንቀጥል ይጠብቃሉ። ብቁ ሁኑ። ብቁነታችሁንም አታቁሙ። የተወደዳችሁ ወንድሞቼ የወንጌልን ስራ ለማወጅ የሚሰጣችሁን ጥሪና ወደ ተወሰነ አካባቢ ወይም የስራ አገልግሎት የመንፈስ ምሪት ከእናንተ ጋር ይሆናል። በትጋት አሁን ራስ ወዳድነት በሌለው የክህነትና የቤተ መቅደስ አገልግሎት በትጋት ስትዘጋጁ የጌታ ሕያውነት እውነት ያላቸው ምስክርነትን ይጠነክራል። ለእሱና ለእሱ ስራ ያላችሁ ፍቅር ልባችሁን ይሞላል። ብቁ መሆንን ማፍቀር ስትማሩ በጌታ እጅ ብዙ ሰዎችን ለመባረክና ለማገልገል ኃያል መሳሪያ ትሆናላችሁ። በደስታም የሰማይ አባታችን እና የተወደደው ልጁ የኢየሱስ ክርስቶስ ሕያው እንደሆኑ መሰክራለሁ። በእነሱ ሥራ መሳተፍ ልንቀበላቸው ከምንችላቸው ታላቅ በረከቶች መካከል አንዱ ነው። ስለዚህ የምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።
When I was 30 years old,
ሰላሳ በኖረኝ ጊዜ ለንግድ ሸርቻሪ ቡድን በፈረንሳይ መስራት ጀመርኩኝ። አንድ ቀን የካምፓኒው ፕሬዝዳንት የሌላ አመነት ከታይ ሆነ ወደ ቢሮ ጠራኝና እንደዚህ ብሎ ጠየቀኝ። አንተ የሌላ ቤተክርስቲያን ካንዶንግ ተማሪ ያለው ትክክል ነው ያለኝ? አዎ ከነተን ሸከማል አልኩኝ። በመልሴ በመገረም ነገር ግን በሃይማኖት ተቋማት ውስጥ አጥንተ ነበረን አለኝ። በትክክል በየመለስኩኝ። ከ14 እስከ 18 አመት ባለው ሰዓት በሰሚነሪ ትምህርት ቤት ውስጥ በየቀኑ አጥንቼ ነበር አልኩት። ከወንበሩ ወድቆ ነበር። በድንቅ ሁኔታ ከሳምንት በኋላ ወደ ኦፊሱ ጠራኝና በቡድን ውስጥ የአመራርነት ስልጣን ሰጠኝ። እኔ በጣም ተገረምኩኝና እኔ በጣም ትንሽ እንደሆንኩኝና ልምድ እንደሌለኝ ነገርኩት። ከዛ በሚገርም ሁኔታ እውነት ሊሆን ይችላል ነገር ግን ምንም ችግር የለም አለኝ። ያንተን ምህረቶች አውቃለሁ፣ የተማርከውንም አውቃለሁ፣ ስለዚህ እፈልግሃለሁ አለ። ስለ ተማርኩት ነገር በጣም እርግጠኛ ነበር። የተከሰቱት አመታቶች በጣም ከባድ ነበሩ እና እንዴት አይነት ስኬታማ ውጤት እንደሚሆነኝ አላወቅኩም ነበር በቤተ ክርስቲያን ውስጥ ባላገለግል ኖሮ። በትንሽ ቤተ ክርስቲያን ውስጥ የማደግ ህንፃ እድልን አግኝቼ ነበረ። ትንሽ ሰዎች ስለሆኑ ብዙ ሰዎች ይጠራሉ አገልግሎት እንዲሰጡ። በጣም በስራ የተጠመርኩኝ ነበረ። በእሁድ ጊዜ በቅዱስ ቁርባን ጠረጴዛ ላይ አገለግላለሁ፣ እንዲሁም በክህነት ክፍሎች ላይ አገለግላለሁ፣ እንዲሁም ደግሞ በተለያዩ ክህነቶች ክፍሎችም አገለግላለሁ። የቤት ለቤት ትምህርትም እሰራ ነበር። የተቸገሩትን ሰዎችንም አረድ ነበር። ማንኛውም ሰው ትንሽና እንደገናም ደግሞ ልምድ እንደሌለኝ አድርጎ አልወሰደም። ለእኔ በጣም ሁሉም ነገር የተለመደ ነበር። የሰጠሁት ትምህርቶች በዛ ሰዓት ምስክርነትን በጣም ገነባልኝ። በመልካምና ሮሩ በሆኑ ሰዎች ተከብቤ ነበረ። እናም የሌሎቹን ሕይወት ለመባረክ ክህነታቸውን በሚጠበቁ ተከቤ ነበር። እንደነሱ መሆን ፈልግ ነበረ እና በዛ ሰዓት ከተረዳሁት የበለጠ እኔ በቤተ ክርስቲያን ውስጥ መሪና እንዲሁም ደግሞ በዓለም ውስጥ መሪ ሆንኩኝ። በዚህ ሰዓት ብዙ ወጣቶች አሉ በዚህ ማታ የተሰበሰቡ የአሮን ኬክነት ስልጣን ያላቸው። በማያችሁ ሰዓት ብዙዎቻችሁ በጎልማሳ ሰዎች ጋር ተቀምጣችኋል፣ ከአባቶቻችሁ ጋር ወይንም ከአያቶቻችሁ ጋር፣ ከታላቅ ወንድሞቻችሁ ጋር ወይንም ከክህነት መሪዎቻችሁ ጋር። ሁላችሁንም ይወዷችኋል፣ ከእናንተ ጋርም ስላሉ በጣም ይደነገጣሉ። የዚህ ትውልድ ስብሰባ የሁለቱን ክህነት በአንድነት እና ወንድማማችነት ራዕይ ይሰጣል። ምንም እንኳን በተለያየ ተሰጥኦና ምስክርነት ቢሰጣቸውም የአሮናዊ ክህነት ስልጣንና መልከዘደቅ ክህነት ስልጣን የማይለያዩ ነገሮች ናቸው። እርስ በርስ ይፈላለጋሉ። በሁለቱ ክህነት መካከሎች ያለው የግንኙነት ፍጹም ምሳሌ የሚገኘው በኢየሱስና በመጥምቁ ዮሐንስ ግንኙነት ውስጥ ነው። አንድ ሰው መጥምቁ ዮሐንስን ከኢየሱስ ክርስቶስ ውጪ ሊያስብ ይችላልን? የክርስቶስ አገልግሎት ምን ያህል ይሆን ነበረ ካለ መጥምቁ ዮሐንስ ዝግጅት? መጥምቁ ዮሐንስ ከነበሩት በጣም ታላቅ ተልእኮ ነበር የተሰጠው፣ የጌታን መንገድ ለማዘጋጀት፣ እሱን ሊያጠምቀው፣ እንዲሁም ደግሞ ሰዎቹ እንዲቀበሉት ለማዘጋጀት። ይሄ ቅዱስና ፍቱህ ሰው ለትንሹ ክህነት ቢሾምም ነገር ግን የነበረውን ስልጣንና ገደብ በሚገባ ይቀ ነበር። ብዙ ሰዎች ወደ ጆን ይሄዱ ነበር ለመጠመቅ። በጣም የተከበረና የተወደደ ሰው ነበር። ነገር ግን ክርስቶስ በመጣበት ሰዓት ዮሐንስ በትህትና ከርሱ ላይ ወደ ሆነው በመዞር እንዲህ አለ፣ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፈር መፍታት የማልችል ከእኔ በኋላ የሚመጣው ከእኔ ይልቅ የሚከበር ነው። መጥምቁ ዮሐንስ የተወደደው ክርስቶስ እንደዚህ አለ፣ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ምን ይከሰታል ብላችሁ አስቡ። የሁለቱ የክህነት ስልጣን ባይገናኙ ኖሮ ምን ይከሰታል ብላችሁ አስቡ። ወጣት ታዳጊዎች፣ የአሮን ክህነት ተቀባዮች፣ እንደ ዮሐንስ እናንተም ምህን መንገድን የማዘጋጀት ስልጣን አላችሁ። በተለያየ መንገድ ማዘጋጀት ይችላላችሁ፣ በማጥመቅ፣ ቅዱስ ቁርባን በመባረክ፣ ሌሎችን ለክርስቶስ በወንጌል በመስበክ፣ የሌሎችን ሰዎች በመጎብኘት፣ ሌሎች ቤተ ክርስቲያኑን በመጠበቅ፣ ለሚፈልጉትን አልተጎዱትም የሚያስፈልገውን ነገር በመስጠት፣ የቤተ ክርስቲያኑንም ማገልገያ ቦታዎች በመጠበቅ። የእናንተ ሚና በጣም ጠቃሚ ነው፣ አስፈላጊ ነው፣ እናም ቅዱስ ነው። ወጣት ወንድሞቼ አባትም ትሁኑ ኤጲስቆጶስም ትሁኑ ወጣት አማካሪዎችም ትሁኑ ወይንም የክህነት ተሸካሚዎች ቢሆኑ የጌታን ምሳሌ መከተል ትችላላችሁ። ሌሎችን ሰዎች በማገልገል ዝቅተኛው ክህነት ላላቸው ሰዎችም ፊታቸውን በማዞር በእውነት ይህ ግብዣ የሚመጣው ከክርስቶስ በራሱ ነው። እንደዚህ አለ፣ ስለዚህ ከእናንተ ጋር በአነስተኛ ክህነት የተሾሙትን ውሰዱ፣ እናም ቀጠሮ ያድርጉ፣ እናም መንገድም እንዲያዘጋጁላችሁ፣ እናም እናንተ ልታከናውኑት የማትችሉትን ቀጠሮ ያሟሉላችሁ ዘንድ በፊታችሁ ስደዷቸው። ወጣት ወንድማችሁን መንገድ እንዲያገለግሉ በምትጋብዙበት ሰዓት ስልጣናችሁን እንዲጠቀሙ አድርጉ። መንገዱን በሚያዘጋጁበት ሰዓት እምነታቸውን ይለማመዳሉ። የአሌክስን ትክክለኛ ልምድ ላካፍላችሁ። አንድ ጊዜ አሌክስ ለቢሾፑ በጣም በማዘን እንደዚህ ብሎ ተናገረ፣ ቤተ ክርስቲያን መካፈል ከአባቱ ውጪ እንደማይችል በጣም ተገለጸ። በዚህ ምክንያት ቤተ ክርስቲያኑን ሊተው እንደሚችል ተናገረ። ለዚህ ሰው በጣም በማዘን ኤጲስቆጶሱ የዋርድ መማክርቶስን አሰባሰበ እና እሱን ንቁ እንዲሆን እንዲሁም ደግሞ እንዲዳብር ምስክርነቱን እንዲያዳብር እንዲያደርጉ እንዲከቡትም ስልጣን ሰጣቸው። በፍጥነት የክህነት ወንድሞች እና የዋርድ አባሎች ወደ አሌክስ ሮጡ፣ እናም ስሜታቸውንና እርዳታቸውን ገለጹ። የሊቀ ካህን ቡድን መሪ የእሱ የቤት ለቤት አስተማሪ ጓደኛ እንዲሆን ተመረጠ። የኤጲስቆጶስ አመራር በስራቸው ወሰዱት፣ እናም የቅርብ ረዳት አደረጉት። እንዲህም አለ፣ አሌክስን ስራ ሰጠነው፣ ጋብቻዎች ላይ አስተናገደ፣ የቀብር ስነ ስርዓቶች ላይም አስተናገደ፣ መቃብር ቡራኬ ላይም አስተናገደ፣ ብዙ ሰዎችን አጠመቀ፣ ብዙ ትምህርትም አስተማረ፣ በሩንም በጉባኤ ጊዜ ሲያልቅ በር ዘጋ፣ የተለያየ አገልግሎትንም አደረገ፣ ለአዛውንቶችም ደግሞ ለታመሙት ቅዱስ ቁርባንን አካፈለ፣ በቤታቸውም ለሚገኙት ሰዎች ቅዱስ ቁርባን አካፈለ፣ ከምተማመነባቸው ሰዎች ሁሉ አንዱ ሆነ። ቀስ በቀስ አሌክስ ተቀየረ፣ እምነቱ በጌታ ጨመረ፣ በራሱ እና በተሸከመው ክህነት ያለው መተማመን አደገ። ቢሾፑ እንደዚህ ብሎ ዘጋ፣ አሌክስ ሁልጊዜ ካገኘኋቸው በረከቶች ሁሉ አንዱና ብቸኛው እንደሚሆን አውቃለሁ። ከእሱ ጋር ስላለኝ ድል በጣም አመስጋኝ ነኝ። ማንኛውም ሰው በጣም የተዘጋጀ እንደሱ አለ ብዬ አልገምትም። ውድ ኤጲስቆጶሶች፣ እንደ ዋርድ ኤጲስቆጶስ የተሾማችሁም ሆነ የተለያችሁ፣ ለየት ያለ ቅዱስ የሆነ ጥሪ ያላችሁ የአሮንክ የክህነት ስልጣን ሰዎችን ለመጠበቅ የምትሸከሙትን ሸክም እረዳለሁ። ነገር ግን ለእነዚህ ሰዎች እንድትዞሩ ፈልጋለሁ። ስራችሁን ችላ ማለት አትችሉም ወይንም ደግሞ ማሳለፍ አትችሉም። ነገር ግን በእነዚህ ሰዎች ላይ ያላችሁን ነገር እንድታስቡበት ጠይቃችኋለሁ። ማናቸውም ብቸኝነት ሊሰማቸው አይገባም። እናንተና ሌሎች የክህነት ተከታዮች ያላያችሁት ወጣት አለና እሱን ጋብዙት። አንዳንድ ጊዜ የወንጌል እምነት እና ፍቅራቸው እንዲያድግ አናረጋቸውም፣ ተመልካች እናረጋቸዋለን። በንቃት በማሳተፍ በደህንነት ስራቸው ውስጥ እንዲገናኙ ማድረግ ትችላላችሁ። የአሮናዊ ክህነት ከእድሜት የላቀ ከትምህርት ወይም ከእንቅስቃሴ ፕሮግራም የላቀ ነው። ኃይልና ስልጣን ያለው ነው። በትልቁ የነፍስ ማዳን ላይ የሚሸከሙትንም ነፍስ የማዳንና የሚያገለግሉትንም ሰም የማዳም የአሮንክ የክህነት ስልጣን ትክክለኛ ቦታ፣ የተመረጠ ቦታ፣ እንዲሁም የአገልግሎት ቦታ፣ የዝግጅት ወይንም የክንዋኔ ቦታ ይሁን። ውድ ወንድሞቼ፣ የመልከዘዴ ተከታዮች፣ ተሸካሚዎች ይህንን ነገር እርስ በርስ እንድትረዳዱ እጋብዛለሁ። ኃይላችሁን እንድትጠቀሙ የአሮንክ የክህነት ስልጣኖችን እንድትረዷቸው እጠይቃለሁ። ለእናንተ የአሮናዊ ክህነት ስልጣን ተሸካሚዎች ይህንን ከታላቅ ሰዎች ወንድሞቻችሁ ጋር ስታደርጉ ክርስቶስ ያለውን አስታውሱ። ታላላቅ ነገሮችን ስለምታደርግ የተባረክነ እንደ ዮሐንስ ከእኔ በፊት መንገዱን እንድታዘጋጅ ተልክሃል የሚለውን አስታውሱ። በልጅ በኢየሱስ ክርስቶስም አሜን።
The congregation will now join the choir.
ዘማሪዎቹ ከተሰበሰቡት ጋር Redeemer of Israel የሚለውን አብረው ይዘምራሉ። ከዛም እናንተ ለማነጋገር ይህን እድል ይሆናል። ከዛም በኋላ የቀዳሚ አመራር አንደኛ አማካሪ ከሆኑት ፕሬዚደንት ሄንሪ ቢሃይሪንግ ለመስማት እንደሰጣለን።
My dear brothers, dear friends, how grateful I am to be with you in this inspiring worldwide priesthood meeting. President Monson, thank you for your message and for your blessing.
ውድ ወንድሞች ውድ ጓደኞች በዚህ በሚያነሳሳ ያለም አቀፍ የክህነት ስብሰባ ከእናንተ ጋር በመገኘቴ ታላቅ ምስጋና ይሰማኛል። ፕሬዚዳንት ሞንሰን እንወዶታለን እናም እንደግፎታለን እናም ውድ ፕሬዚዳንታችን እና የጌታ ነብይ ዘወትር እንጸልይልዎታለን እውነትም የኛ ነብያችን ናችሁ እንደግፎታለን ከሁለት አስርት አመታት በፊት አከባቢ የማድሪድ ስፔን ቤተ መቅደስ ተባረከ እና አንድ የጌታ ቅዱስ ቤት አገልግሎት መስጠት ጀመረ። አሬትና እኔ በደንብ ይህን እናስተውሳለን ምክንያቱም በዛ ወቅት እኔ በአውሮፓ የክልል አመራር ውስጥ ሳገለግል ነበር። ከሌሎች ብዙ ሰዎች ጋር በመሆን በቅድ ዝርዝር ውስጥ እና ወደ መባረኩ የሚወስዱ ክስተቶችን በማዘጋጀት ብዙ ሰዓታትን አሳልፈናል። የቤተ መቅደሱ መባረኪያ ቀን እየተቃረበ ሲመጣ እስከዛ ድረስ እኔ እንደ ካፈል አለ መጋበዝን አስተዋልኩ። ይሄ ትንሽ ያልተጠበቀ ነበር። ምንም ቢሆን እኔ የክልል ፕሬዝዳንት በመሆኔ ባለኛ ኃላፊነት በቤተ መቅደስ ስራ ውስጥ በደንብ ተሳትፌያለሁ እና ትንሽም ቢሆን ባለቤትነት ተሰምቶኝ ነበር። የተጋበዝንበት እንዳየች ሃሪየትን ጠየቋት። እርሷ አላየችም። ቀናት አለፉ እና ጉጉቴ ጨመረ። የግብዣው ወረቀት ጠፍቶ ይሆን በያስብኩ ምናልባት ከሶፋችን ስር ተቀብሮ ይሆን ከማይፈልጉ ደብዳቤዎች ጋር ተቀላቅሎና ተጥሎ ይሆናል። ጎረቤቶቻችን አስቸጋሪ ድመት አላቸው እና ድመቱን በጥርጣሬ ማየት ሁላ ጀመርኩ። በስተመጨረሻ እነታውን ለመቀበል ተገደድኩ። እኔ አልተጋበዝኩም ነበር። ግን ይሄ እንዴት ሊሆን ይችላል? የሚያናድ ነገር አድርጌ ይሆን? ለኛ ለመጓዝ ሩቅ ይሆንብናል ብለው አስቦ ይሆን? ተረስቼ ሲሆን ቀስ በቀስ ይሄ አይነት አስተሳሰቤ መሆን ወደማልፈልግበት ቦታ እየመራኝ እንደነበረ አስተዋልኩ። ሃሪየትና እኔ የቤተ መቅደሱ ምርቃት ስለኛ እንዳልነበረ ራሳችንን አስታወስን። ስለተጋበዘው እና ስላልተጋበዘው ሰው አይደለም። በፍጹም ስለኛ ስሜት ወይም ስለ የባለቤትነት ስሜታችን አይደለም። ስለ ቅዱሱ ቤት ምረቃ ነው። የሃያሉ አምላክ ቤተ መቅደስ በስፔን ላሉ የቤተ ክርስቲያን አባላት የደስታ ቀን ነበር። እንድካፈል ተጋብዤ ቢሆን ኖሮ በደስታ አደርገው ነበር። ነገር ግን ያልተጋበዝኩም ከሆነ ደስታዬ ፍጹም ትልቅ ከመሆኑ አይቀንስም። ሃሪየትና እኔ ከጓደኞቻችን ከተወዳጆቹ ወንድሞች እንዲሁም እህቶቻችን ጋር እንደሰታለን። ለዚህ ታላቅ በረከት እኛም በፍራንክፈርት በቤታችን ውስጥ በማድሪድ እንደሚኖሩት ሁሉ በትልቅ ስሜት እግዚአብሔርን እናመሰግናለን። ኢየሱስ ከጠራቸውና ከሾማቸው 12 ሐዋርያት ሁለት ወንድማማቾች ነበሩ፣ ያዕቆብና ዮሐንስ። የሰጣቸውን የቅጽል ስም ታስታውሳላችሁን? የነጎድጓድ ልጆች። ከጀርባው ድንቅ ታሪክ ከሌለ በስተቀር እንደዛ አይነት ቅጽል ስም አይሰጥም። እንደ ድል ሳይሆን ቅዱሳ መጻሕፍት ስለ ቅጽል ስሙ አመጣጥ ብዙ ማብራሪያ አይቀርቡም። ቢሆንም ስለ ያዕቆብና ዮሐንስ በትንሹም ቢሆን እናውቃለን። እነርሱ ወደ ከተማው እንዲገቡ ስላልተጋበዙ እሳት ከሰማይ የሰማርያ መንደር ላይ ማውረድን እንዳማራጭ ያቀረቡት ወንድማማቾች ነበሩ። ያዕቆብና ዮሐንስ አሳጥማጆች ነበሩ። ብዙም ተመክሮ ያላቸው ባይሆንም ነገር ግን የተፈጠረውን ምንነት በደንብ ያውቁ ነበር። በርግጥም የተግባር ሰዎች ነበሩ። በአንድ አጋጣሚ አዳኝ ወደ ኢየሩሳሌም የመጨረሻ ጉዞውን ለማድረግ ሲዘጋጅ ያዕቆብና ዮሐንስ ለቅጽል ስማቸው የሚመጥን አይነት አንድ ጥያቄ ይዘው ወደ እርሱ ቀረቡ። የምንለምንህን ሁሉ እንድታደርግልን እንፈልጋለን አሉ። ምን እንዳደርግላችሁ ትወዳላችሁ ብሎ ሲመልስላቸው ኢየሱስ ፈገግ እንዳለ ገምታለሁ። በክብርህ ጊዜ አንዳችን በቀኝ አንዳችንም በግራ መቀመጥን ስጠን። አዳኝም እየጠየቁ ስለነበረው ነገር በደንብ እንዲያስቡበት አደረጋቸው። እንዲህ ማለ፣ በቀኝና በግራ መቀመጥ ግን ለተዘጋጀላቸው ነው እንጂ የምሰጥ እኔ አይደለሁም። በሌላ አነጋገር የመንግስተ ሰማይ ክብር የሚገኘው የድጋፍ ቅስቀሳ በማድረግ አይደለም፣ በግል ትውውቅ ወደ ዘላለማዊ ክብር መጓዝ አይቻለም። የነጎድጓድ ልጆች ስላቀረቡት ጥያቄ ሌሎቹ 12 10 ሐዋርያት ሲሰሙ ብዙም ደስተኛ አልነበሩም። ኢየሱስ ጊዜው አናሳ መሆኑን ያውቅ ነበር። እናም ስራውን በሚያስቀጥሉት መካከል አለመግባባት ማየቱ ሳያሳስበው አልቀረም። ስለ ኃይል ተፈጥሮ ነገራቸው። እናም የሚሸከሙት ላይ እንዴት ተጽዕኖ እንዳለው ለ12ቱ ነገራቸው። በዓለም ላይ ያሉ አለቆች እንዲህ አለ፣ በሌሎች ላይ እንዲሰለጥኑ ታውቃላችሁ። አዳኝ የነዚያ ታማኝና አማኝ ደቀ መዛሙርትን ፊት ማብቂያ በሌለው ፍቅር ሲመለከታቸው ይታየኛል። የተማጽኖ ድምፁ ይሰማኛል፣ በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተም ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። በእግዚአብሔር መንግስት ውስጥ ታላቅነትና መሪነት ማለት ሌሎችን በእውነተኛ ማንነታቸው ማየት፣ እግዚአብሔር እንደሚያያቸው ማየት ማለት ነው። እና ከዛም ለእነርሱ መድረስ እና ማገልገል ማለት ነው። ያም ማለት ደስተኛ ከሆኑት ጋር መደሰት፣ ካዘኑት ጋር ማንባት፣ ጭንቀት ውስጥ ያሉትን ከፍ ማድረግ። እናም ክርስቶስ እኛን እንደሚወደን እኛም ጎረቤቶቻችንን መውደድ ማለት ነው። አዳኝ በምንም የማህበራዊና ኢኮኖሚያዊ ጉዳይ፣ ዘር፣ ቋንቋ፣ የፖለቲካ አመለካከት ወይም ዜግነት ውስጥ ያሉ ሁሉንም የእግዚአብሔር ልጆችን ያፈቅራቸዋል። እኛም ደግሞ እንደዛ ማድረግ አለብን። የእግዚአብሔር ሽልማት ያለምንም የሽልማት ጥበቃ ለሚያገለግሉት ይሆናል። ያለ ውዳሴ መሻት ለሚያገለግሉት፣ በምስጢር ሌሎችን ለመርዳት ለሚሹት፣ እግዚአብሔርንና ልጆቹን ስለሚወዱ ብቻ ሌሎችን ለሚያገለግሉ ሁላ የእግዚአብሔር ታላቅ ሽልማት ይሆናል። እንደ አዲስ የአጠቃላይ አመራር ከተጠራው ከጥቂት ጊዜ በኋላ አንድ ካስማን ዳግም ለማዋቀር ከፕሬዚዳንት ጄምስ ኤ ፎስት ጋር ለመሆን እድሉን አግኝቼ ነበር። በሚያምረው የደቡብ ዩታ ወደ ተመደብንበት ለመሄድ መኪና እየነዳው ሳለው ፕሬዚዳንት ፎስት በመልካምነት እኔን ለመምራትና ለማስተማር ጊዜውን ተጠቀሙ። መቼም የማረሳው አንድ ትምህርት ነበር። እንዲህ አሉኝ፣ የቤተ ክርስቲያኑ አባላት ያሞግሱሃል፣ በደግነት ይንከባከቡሃል እና መልካም ነገር ስላንተ ያወራሉ። ከዛም ትንሽ ዝም ብሎ እንዲህ አሉ፣ ዲተር ሁሌም ስለዚህ አመስጋኝ ሁን፣ ነገር ግን መቼም በመጥፎ ጎኑ አትውሰደው። ስለ ቤተ ክርስቲያን አገልግሎት የተሰጠው ይሄ ትምህርት በቤተ ክርስቲያናችን ውስጥ በሁሉም ክፍሎች ውስጥ ላሉ የክህነት ተሸካሚዎች ሁሉ የሚሆን ነው። በዚህ ቤተ ክርስቲያን ውስጥ ላለነው ለሁላችንም ይሆናል። ፕሬዝዳንት ጄ ሩበን ክላርክ በቤተ ክርስቲያን ውስጥ በሐላፊነት ድርሻ ላይ የተጠሩትን ሲመክሩ ሕግ ቁጥር 6ን እንዳይረሱ ይነግሯቸው ነበር። ያለ ጥርጥር ሰው እንዲህ ብሎ ሊጠይቅ ይችላል፣ ሕግ ቁጥር 6 ምንድነው? ራሳችሁን በሌሎች እይታ አጥብቃችሁ አትሰዱ ብለው ይመልሳሉ። በርግጥ ይሄ ጥያቄን ያስከትላል፣ ሌሎቹ 5 ግጋትስ ምንድናቸው? በመገረም አይኖች ፕሬዝዳንት ክላርክ እንዲህ ይላሉ፣ ሌላ ምንም የለም። ውጤታማ የቤተ ክርስቲያን መሪ ለመሆን ይህንን ወሳኝ ትምህርት መማር ይኖርብናል። በቤተ ክርስቲያን ውስጥ መሪነት ማለት በእግዚአብሔር መመራትን ስለመሻት እንጂ ያን ያህል ሌሎችን ስለመምራት አይደለም። እንደ የኃያሉ አምላክ ቅዱሳን በሁሉም ሁኔታ ድሆችንና እርዳታ የሚሹትን የታመሙትንና የታረዙትን አስተውሱ። እነዚህን ነገሮች የማያደርግ ያ የእኔ ደቀ መዝሙር አይደለም። ሌሎችን የማገልገል እድሎች ውስን አይደሉም። በማህበረሰባችን ውስጥ በአጥቢያ እና ቅርንጫፎቻችን ውስጥ እና በእርግጠኝነት በቤቶቻችን ውስጥ እናገኛቸዋለን። በተጨማሪም እያንዳንዱ የቤተ ክርስቲያን አባል ለማገልገል እድል ተሰጥቶታል። እነዚህ እድሎች ጥሪዎች ብለን በመባል ይታወቃሉ። ቃሉ እኛ እንድናገለግል የሚጠራን ማን እንደሆነ ሊያስታውሰን ይገባል። ጥሪዎቻችንን በእምነትና ትህትና እግዚአብሔርን እና ሌሎችን ለማገልገል ኤልደር ቤድናል እንደተናገሩት እንደ ሚስዮናዊነታችን ማገልገል እንደሚኖርብን ተናገሩ። ጥሪዎቻችንን በእምነትና ትህትና እግዚአብሔርንና ሌሎችን ለማገልገል እንደተሰጠን እድል አድርገን ከወሰድናቸው እያንዳንዱ የአገልግሎት ተግባር በደቀ መዝሙርነት መንገድ ላይ ያለ ጉዞ ይሆናል። በዚህ መንገድ እግዚአብሔር የእርሱን ቤተ ክርስቲያን እንዲሁም አገልጋዮቹን ይገነባል። ቤተ ክርስቲያኗ የተቀረጸችው እኛ እውነተኛ እና ታማኝ የክርስቶስ ተከታዮች መልካምና ድንቅ የእግዚአብሔር ወንድና ሴት ልጆች እንድንሆን ለመርዳት ነው። ይህ የሚሆነው ስብሰባዎችን ለመካፈል ስንሄድና ንግግሮችን ስናዳምጥ ብቻ አይደለም፣ ነገር ግን ከራሳችን ውጪ ሌሎችን ስናገለግልም ነው። ይሄ በእግዚአብሔር መንግሥት ውስጥ ታላቅ የምንሆንበት መንገድ ነው። ጥሪዎችን በጸጋ በትህትና እና በአመስጋኝነት እንቀበላለን። ከእነዚህ ጥሪዎች ስንለቅ ለውጡን በተመሳሳይ ጸጋ ትህትና እና አመስጋኝነት እንቀበላለን። በእግዚአብሔር እይታ አንዱ ከሌላው የሚበልጥ በመንግሥቱ ውስጥ ያለ ጥሪ የለም። የእኛ አገልግሎት ታላቅም ይሁን አናሳ መንፈሶቻችንን ይሞላል፣ የሰማይን መስኮት ይከፍታል። እናም በምናገለግልባቸው ላይ ብቻ ሳይሆን በእኛም ላይ በረከቶችን ያመጣል እና ለሌሎች ስንደርስላቸው እግዚአብሔር አገልግሎታችንን እንደሚያውቅ እና እንደሚያስደስተው በትሑት በመተማመን ማወቅ እንችላለን። እነዚህን ልብ የሚነኩ የርኅራኄ ድርጊቶችን በተለይም በሌሎች የሚታዩ እና የማይስተዋሉ ስናቀርብ እርሱ ወደ እኛ ፈገግ ይላል። ከራሳችን ለሌሎች በምንሰጥበት በእያንዳንዱ ጊዜ ለእኛ ሁሉንም ለሰጠን መልካምና እውነተኛ ደቀ መዝሙሩ ወደ መሆን አንድ ደረጃ እንቀርባለን። መስራቾች ወደ ሶልት ሌክ ቫሊ የደረሱበት 150ኛ ዓመት አከባበር ወቅት ወንድም ማይረን ሪችንስ በሄንፈር ዩታ ውስጥ የካስማ ፕሬዝዳንት ሆኖ ያገለግል ነበር። ክብረ በዓሉ መስራቾች በእርሱ ከተማ ያለፉበትን መንገድ ዳግም ማደስን የሚያካትት ነበር። ፕሬዚዳንት ሪቸንስ የበዓሉ እቅዶች ላይ በጣም እየተሳተፈ ነበር። እናም ከብዙ አጠቃላይ አመራሮችና ሌሎችም ጋር ክስተቶቻቸውን ለመወያየት ብዙ ስብሰባዎችን ተካፈለ። ልክ ከበዓሉ ቀደም ብሎ የፕሬዚዳንት ሪቸንስ ካስማ ዳግም ተዋቀረ እና ከፕሬዚዳንትነቱ ተነሳ። በተከታዩ እሁድ መሪዎች በበዓሉ ላይ እንዲያግዙ ፍቃደኞችን ሲጠይቁ ያጥቢያ የክህነት ስብሰባውን እየተካፈለ ነበር። ፕሬዚዳንት ሪቸንስ ከሌሎች ጋር እጁን አወጣ እናም የሥራ ልብስ እንዲለብስ እና መኪናውን እና አካፋ እንዲያመጣ መመሪያ ተሰጠው። በስተመጨረሻ የታላቁ የክስተት ማለዳ ደረሰ እና ፕሬዚዳንት ሪቸንስ የፍቃደኝነት ኃላፊነቱን ለመወጣት ሄደ። ከጥቂት ሳምንታት በፊት ለዚህ ወሳኝ ክስተት እቅድና አመራር ላይ ታላቅ ተጽዕኖ ተሳታፊ ነበር። ሆኖም በዚያ ቀን ስራው በመንገዱ ላይ ፈረሶችን መከተልና ከስራቸው ማጽዳት ነበር። ፕሬዚዳንት ሪቸንስ በደስታ ነበር ያደረገው። እንዲሁም በደስታ አንድ ያገልግሎት አይነት ከሌላው እንደማይበልጥ ተረድቶ ነበር። እንዲህ የሚለውን ያዳኝ ቃላትን ያውቅና ወደ ተግባር ለውጦት ነበር። ከእናንተም የሚበልጠው አገልጋያችሁ ይሆናል። አንዳንዴ ልክ እንደ ነጎድጓድ ልጆች ከፍተኛ የሥራ መደቦችን እንፈልጋለን። ለመታወቅ እንጥራለን። መምራትና የሚታወስ አስተዋጽኦ ለማድረግ እንሻለን። ጌታን ለማገልገል መፈለግ ምንም ስህተት የለውም። ነገር ግን ለራሳችን ምክንያት በቤተ ክርስቲያን ውስጥ ተጽዕኖ ለማግኘት፣ የሰውን አድናቆት እና ሙገሳ ለማግኘት ስንሻ ሽልማታችንን እናገኛለን። የሌሎችን ሙገሳ በሌላ ጎኑ ስንወስድ ያ የሌሎች ሙገሳ የኛ ክፍያ ይሆናል። በቤተ ክርስቲያን ውስጥ በጣም አስፈላጊ ጥሪ የቱ ነው? አሁን እናንተ ያላችሁ ጥሪ ነው። ምንም ያህል ዝቅተኛ ወይም ታላቅ ቢመስልም አሁን ያላችሁ ጥሪ ሌሎችን ከፍ እንድታደርጉ ብቻ ሳይሆን ነገር ግን ወደ ተፈጠራችሁለት የእግዚአብሔር ሰው ወደ መሆን ያመጣችኋል። ውድ ጓደኞቼ እና የክህነት ወንድሞች ባላችሁበት ሁኔታ ከፍ በሉ። ጳውሎስ የፊልጵስዩስ ሰዎችን እንዲህ አስተማረ፣ በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ፣ ነገር ግን እያንዳንዱ ባለንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። በቤተ ክርስቲያኗ ውስጥ ክብርና ታዋቂነትን፣ እውነትን እና ወደ ሌሎች ያለንን ትሑት አገልግሎት አደጋ ላይ መጣል የኢሳው ንግድ ነው። የምድር ሽልማት እናገኝ ይሆናል፣ ነገር ግን ታላቅ ዋጋ ያስከፍላል። የሰማይ ደስታን ያሳጣናል። የዋህና ትሑት የነበረውን የሰውን ሙገሳ ሳይሆን ነገር ግን የአባቱን ፍላጎት ለማድረግ የተጋውን የአዳኝን ምሳሌ እንከተል። ሌሎችን በትህትና፣ በጥንካሬ፣ በአመስጋኝነት እና በክብር እናገልግል። ምንም ያህል አገልግሎታችን ትንሽ የተለመደ ወይም አነስተኛ ዋጋ ያለው ቢመስልም ለሌሎች በደግነትና ርህራሄ የሚደርሱ አንድ ቀን በዘላለማዊ እና በተባረከ የኃያሉ እግዚአብሔር ጸጋ የአገልግሎታቸውን ዋጋ ያውቃሉ። ውድ ወንድሞች፣ ውድ ጓደኞች፣ እንዲህ የሚለውን ይህን ታላቅ የክህነት አስተዳደራዊ ትምህርት እናሰላስል፣ እንረዳ፣ እናም እንኑረው። ከእናንተም የሚበልጠው አገልጋያችሁ ይሆናል። ይህ ጸሎቴና በረከቴ ነው። በኢየሱስ ክርስቶስ ስም አሜን።
name of Jesus Christ. Amen. My beloved brethren of the priesthood.
ውድ የክህነት ወንድሞቼ የዚህ ቀን ዓላማይ በክህነት አገልግሎታችሁ እንደገና ለእናንተ ለማረጋጋት እና እናንተ ለማበረታታት ነው። ባንዳን መንገዶች ይያዳኝ የዘላለም ህይወት አገኝ ዘን ምን መልካም ነገር ላድርግ ብሎ ከጠየቀው ካፕታሙ ወጣው ሰው ጋር በተገናኘበት ጊዜ እንደነበረው አንድ አይነት ነው ብዬ አምናለሁ። ምናልባት ወደዚህ ጉባኤ መጣችሁት ህይወታችሁ ሰው ወደ አዳኝ እንደሄደው አገልግሎታችሁ ተቀባይነት እንዳለው ያሰባችሁ ይሆናል። እናም በዚህ ጊዜ ተጨማሪ ማድረግን የሚያስፈልጋችሁ የበለጠ እንዳለ ይስማችሁ ይሆናል። ላደረጋችሁት የጌታን አፍቃሪ ተቀባይነት ልነግራችሁ እናም እንደ ቅዱስ የክህነት ተሽካሚዎች ምን ለማከናወን እንደምትችሉ የሚያበረታታ ይታል ሰጣችሁ ይችላል ዘንድ እጸልያለሁ። ሀብታሙ ወጣት ሰው አዳኝ ለመከተል ያለውን ሁሉ እንዲሸጥ ተጠይቆ ነበር። የወደፊት እድገታችሁ ያስፈልገው ይሆናል። ግን ልክ ያለው መስዋዕት ሊያስፈልገው ይችላል። ይህም ቢሆን መልእክቴ እንደ ወጣቱ ሰው በሐዘን እንድትሄዱ እንደማያደርግ ተስፋዬ ነው። ብቻል በደስታ እንደምትሄዱ ተስፋ አለኝ። ምክንያቱም እናንተ ለመሻሻል ትፈልጋላችሁና። ይህም ቢሆን ጌታ እንድናደርግ የጥራንን ስናስብ ብቁ ያለመሆን ስሜት ሊሰማን ይችላል። በርግጥ የክህነት ኃላፊነታችሁን በፍጹም ማሟላት እንደምትችሉ ብትነግሩኝ እናንተ ኃላፊነታችሁን አትረዱም ብዬ አስባለሁ። በሌላ በኩል ስራው ከችሎታችን በላይ ነው በማለት ለመተው እንዳሰባችሁ ከነገራችሁኝ ጌታ የክህነት ተሸካሚዎቹ በብቻቸው በምንም ለማድረግ የማይችሉት ለማከናወን እንዴት እንደሚያጠናክር እንድትረዱ መርዳት እፈልጋለሁ። ይህ በጥሬው እውነት እንደሆነ በእናንተም ጥሪ እውነት ነው። በራሳችን ጥበብ እና ችሎታ ብቻ በመመካት የክህነት ስራን ለመስራት ማናችንም አንችልም። ለዚያ ምክንያት የኛ ስራ አይደለም፣ ይሄም የጌታ ስራ ስለሆነ ነው። ስለዚህ ወደ ቅዱስ ቁርባን ስርዓት አዲስ የተጠራችሁ ዲያቆናትን ብትሆኑም ወይም የማታቋቸውን እንድታፈቅሩና እንድታገለግሉ የተጠራችሁ የቤት ለቤት አስተማሪዎች ብትሆኑም ወይም ቤታችሁን በጽድቅ መምራት እንዳለባችሁ የምታውቁ ግን ይህን እንዴት እንደምታደርጉ የማታውቁ አባቶች ብትሆኑም ውጤታማ የምትሆኑበት መንገድ በእርሱ መመካት ነው። ስለዚህ ትንሽ ጥልቅ ስሜት ከተሰማችሁ ይህ እንደ መልካም ምልክት ይዩት። ይህም እግዚአብሔር በእናንተ ላይ ያለውን ታላቅ እምነት የሚያመለክት እንደሆነ ለሰማችሁ ይችላል። ይህም እናንተ ክህነት በእውነት ምን እንደሆነ ትንሽ ግንዛቤ አላችሁ ማለት ነው። ዓለም ውስጥ ይህ ግንዛቤ ያላቸው ጥቂት ሰዎች ናቸው። ጥቂት ጥሩ የሆነ ትርጉም ለመስጠት የሚችሉት በእውነት ላይረዱት ይችላሉ። ስለ ቅዱስ ክህነት የዘለቀ ጥልቅ እንዲኖረን የሚያደርጉ አንዳንድ የቅዱሳን መጻሕፍት ጥቅሶች አሉ። የሚከተሉት አንዳንዱ ናቸው። የመልከዘዲክ ክህነት ኃይል እና ስልጣን በቤተ ክርስቲያኗ መንፈሳዊ በረከት ላይ ሁሉ ቁልፎችን መያዝ ነው። በተጨማሪም የመንግስተ ሰማያት ምስጢራት ለመቀበል ልዩ መብት እንዲኖረው ሰማያት ለነርሱ እንዲከፈቱላቸው ከበኩሩ ቤተ ክርስቲያንና ከአጠቃላይ ተሰብሳቢዎች ጋር እንዲገናኝ እና ከእግዚአብሔር አብ እና ከአዲስ ክዳን አማላጅ ከሆነው ከኢየሱስ ጋር መገናኘትና መደሰት ነው። የአሮኒክ ክህነት ኃይልና ስልጣን የመላእክትን አገልግሎት ቁልፎች መያዝ ነው። በዚህም ስርዓት ውስጥ የአምላክ ኃይል ይታያል።
ከለዚያም ማንም ሰው የእግዚአብሔርን ፍት እንዲሁም አብን ለመመልከት እና ለመኖር አይችልም። የምታላቁ ክህነት ካለም መፈጠር ጀምሮ ከነበረው ከውልድ ስራ ተመሰረት ነው ወይም በሌላ አነጋገር መነሻ ቀናት ሆነ ፍጻሜ አመታት የሌለው ለሁሉም ነገር በቀደሞ ዕውቀቱ መሰረት ከዘላለም እስከ ዘላለም የተዘጋጀ ነው። እያንዳንዱ በዚህ ስርዓት የሚሾመው እና የሚጠራው በእምነት ተራራዎችን ለመስበር፣ ባህሮችን ለመከፋፈል፣ ውሃዎችን ለማድረግ፣ መንገዶችን ለማዞር፣ የህዝቦችን ሰራዊቶች በግልጽ ለመቃወም፣ ምድርን ለመከፋፈል፣ እያንዳንዱ ቡድን ለመስበር፣ በእግዚአብሔር ፊት ለመቆም፣ ሁሉንም ነገሮች በፍላጎቱ መሰረት በትዕዛዙ መሰረት ለማድረግ፣ ግዛትንና ኃይላትን በቁጥጥር ለማዋል፣ ይህም ከዓለም መሰረት በፊት በነበረው በእግዚአብሔር ልጅ ፍላጎት ነው። በእነዚህ የክህነት ኃይል መገለጫዎች መልስ ለመስጠት የሚቻልበት አንዱ መንገድ እነዚህ እኛ ልንተገብራቸው የማንችላቸው ናቸው ብሎ ማሰብ ነው። ሌላው እንደዚህ አይነት ጥያቄዎች በልባችን ውስጥ በመጠየቅ ነው። ሰማያት ለኔ ተከፍተልኝ እንደነበረ ተሰምቶኛልኝ የክህነት አገልግሎቴን የመላእክት አገልግሎት ብሎ ማንም ሊገልጸው ይችላልኝ? የአምላክነት ኃይልን ወደ ማገለግላቸው ሰዎች ህይወት አመጣለሁኝ በመሳለም ቢሆን የእግዚአብሔርን ፍቃድ ለማሟላት ተራራን ሰብሬ ሰራዊትን ተቃውሜ የሰውን እስራት ሰብሬ ወይም ዓለማዊ ኃይሎችን አሸንፌ ነበርኒ? ራስን መመርመር በጌታ አገልግሎት ውስጥ ተጨማሪ ነገሮችን የማድረግ ስሜት ሁልጊዜም ያመጣል። ይህም ደግሞ እናንተ ተጨማሪ ለማድረግ እንድትፈልጉ የሚያስፈልግ ስሜት እንድኖራችሁ፣ በጌታ ታምራዊ ስራ በሙሉ ለመሳተፍ ፍላጎት እንድኖራችሁ ተስፋ አለኝ። እንደዚህ አይነት ስሜት የክህነት አገልግሎት እንዲፈጠር የሚያደርገው አይነት ሰው ለመሆን የምትወስዱት የመጀመሪያው እርምጃ ነው። ቀጣዩ እርምጃም በያህዌ እና በሄኖክ መካከል በነበረው ግንኙነት ተገልጿል። ሄኖክ በታላቅ ክፋት መካከል ጽዮንን የመሰረተ ኃያል ነቢይ እንደነበረ እናውቃለን። ኃይለኛ ነቢይ ከመሆኑ በፊት ግን ሄኖክ ራሱን እንደ ልጅ አፉኩልታፋ እና በሁሉም ሰው የማይወደድ እንደሆነ ይመለከት ነበር። ሄኖክን ለማበረታታት ጌታ የተጠቀማቸውን ቃላት አድምጡ። እነዚህም በአገልግሎቱ ለተጠራችሁት የሱ ቃላትም ናቸው። ጌታም ለሄኖክ እንዲህ አለው፣ ሂድ እንዳዘዝኩ አድርግ፣ እናም ማንም አይጎዳህም። አፍን ክፈት እናም ይሞላል፣ እኔም የምትናገረውን እሰጥሃለሁ። ሁሉም ስጋ ለባሽ በእጄ ላይ ነውና እና መልካም እንደሚመስለኝም አደርጋለሁ። እነሆ መንፈሴ በአንተ ላይ አርፈዋል፣ ስለዚህ ቃላትን ሁሉ አጸድቃለሁ። ተራራዎችም ከአንተ ፊት ይሸሻሉ፣ እናም ወንዞችም ከመንገዳቸው ይዞራሉ። አንተም ከእኔ ጋር ኑር፣ እናም እኔ ከአንተ ጋር፣ ስለዚህ ከእኔ ጋር ተራማድ። ወንድሞች፣ የክህነት ሹመታችን ከጌታ ጋር እንድንራመድ ግብዣ ነው። ከጌታ ጋር መራመድ ምን ማለት ነው? ይህም እርሱ እንደሚያደርገው ማድረግ፣ እሱ እንደሚያገለግለው ማገልገል ነው። ሌሎችን ለመባረክ የራሱን ምቾት መስዋዕት አደረገ። ስለዚህ ይህን ነገር ማድረግ የምንፈልገው የተረሱትን እናም በህብረተሰቡ የተወገዱትን ሰዎች ላይ ልዩ ትኩረት አደረገ። ስለዚህ እኛም እነዚህን መሞከር ያስፈልግናል። ምንም እንኳ ታዋቂ ባይሆንም በጀግንነት ቢሆንም በፍቅር ከአባቱ ስለተቀበለው ትምህርት እውነትነት መሰከረ። እናም እኛም እንዲህ ማድረግ ይገባናል። እርሱም ለሁሉም ወደ እኔ ኑ አለ። እናም እኛ ለሁሉም ወደ እርሱ ኑ እንላለን። እንደ ከነተሸካሚዎች እኛ የእርሱ ወክሎች ነን። የምንሰራው ለራሳችን ሳይሆን ለእርሱ ነው። የምንናገረው ለራሳችን ቃላት ሳይሆን የእርሱን ነው። በአገልግሎታችን ምክንያት የምናገለግላቸው ሰዎች እርሱን በተሻለ ያውቁታል። ከኔ ጋር ሄዱ የሚለውን የጌታን ግብዣ ልክ እንደተቀበልን የክህነት አገልግሎታችን ሁሌ ይቀየራል። ሁሉም በአንዴ ከፍተኛ እናም ደግሞ የሚቻል ይሆናል። ምክንያቱም እኛ ብቻችንን እንዳልሆንን እናውቃለንና። ይህም የዘጠኝ የተሰማኝ ከዘጠኝ ዓመት በፊት ፕሬዚደንት ቶማስ ሞንሰን በራሴ ላይ እጃቸውን ጭኖ አሁን በማገለግልበት ጥሪ አገልግሎቴን ሲጀምር ነበር። በዚያ በረከት ውስጥ የአዳኝን ቃላት ደግመው ነበር። እናም የሚቀበሏቸውም በዚያ ይገኛለሁ። በፊታችሁ እሄዳለሁና በቀኛችሁ እና በግራችሁ ይሆናለሁ። እናም መንፈሴም በልቦቻችሁ ውስጥ ይገኛል። እናም መላእክቶቼም ይከብቧችኋል። በዚያ የተስፋ ቃል ላይ ለብዙ ዓመታት እመካለሁ። እናም በ72 ዓመት አገልግሎቴም ይህም በብዙ መንገዶች ሲሟላ ተመልክቻለሁ። እንደ አዲስ የአሮናዊ ክህነት ተሸካሚ በነበርኩበት ጊዜ ደረሰ። ስህተት እሰራለሁ ብዬ በመፍራት ስብሰባ ከመጀመሩ በፊት በመሰብሰቢያ ውጪ መጣሁ። እናም እግዚአብሔር እንዲረዳኝ በጣም በመፈለግ ጸለይኩኝ። መልሱም መጣ። ጌታ ከኔ ጋር እንደሚገኝ ተሰማኝ። በእኔም ላይ ያለው እምነት ተሰማኝ። እናም ስለዚህ በስራው ባለኝ ክፍልም እምነት ተሰማኝ። እናም እንደ ኤጲስቆጶስ አገለግል እንደገና ሆነ። ትልቅ ስህተት ካደረገችና አሁን ታላቅ አስቸጋሪ ውሳኔ ከገጠማት አንዲት ሴት የስልክ ጥሪ ተቀበልኩኝ። ከእሷም ጋር ሲገናኝ ለችግሯ መልስ ምን እንደሆነ እንደማውቅ ተሰማኝ። ነገር ግን እኔ ምንም ያን መልስ መስጠት እንደማይገባኝ ጠንካራ ስሜት ተሰማኝ። ይህንን ለእሷ እሷ ማግኘት ያስፈልጋታልና ለእርሷም የሰጠዋት ቃላትም ከጠየቅሽው እግዚአብሔር ምን ማድረግ እንደሚገባሽ ይነግርሻል የሚል ነበር። እርሷም እርሱ እንደጠየቀችውና እንደነገራት ነገረችኝ። በሌላ ወቅት ሌላ የስልክ ጥሪ መጣ። እናም በዚህ ጊዜ ከፖሊስ ነበር። የሰከረ መኪና ነጂ መኪናውን የባንክ መተላለፊያ ላይ እንዳጋጨ ተነገረኝ። የደነገጠው መኪና ነጂ ወታደሩ መሳሪያውን ማውጣቱን ሲመለከት ጊዜ እንዲጮኸ አተኩስ፣ እኔም ሞርሞን ነኝ። የሰከረው የመኪና ነጂ በቅርብ የተጠመቀ የዋርድ አባል ነበር። በኤጲስቆጶስ ቢሮ ከእርሱ ጋር ለመነጋገር ስጠብቅ ቀልክዳኑን በመስበሩ እና ቤተ ክርስቲያኗን በማሳፈሩ ምክንያት ጸጸት እንዲሰማው ለማድረግ ምን እንደምለው እቅድ ነበረኝ። ነገር ግን ልክ እንድስመለከተው በአእምሮዬ እርሱን እኔ እንደሚመለከተው እንድታየው አድርግሃለሁ የሚል ድምፅ ሰማው። ከዚያም ለጥቂት ጊዜ የእርሱ መልክ በሙሉ ተቀየረ። የማየው የደነገጠ ወጣት ሰው ሳይሆን ንጹህ፣ ብሩህ፣ ክብር ያለው የእግዚአብሔር ልጅ ነበር። ጌታ ለእርሱ ያለው ፍቅር በድንገት ተሰማኝ። ያም ራእይ ንግግራችንን ቀየረው። ይህም እኔን ቀየረኝ። በእነዚህ አጋጣሚዎች አስፈላጊ ትምህርቶችን ተማርኩኝ። ከእናንተ ጋር ሶስቱን ለማካፈል እፈልጋለሁ። የመጀመሪያው እግዚአብሔር አዲስና ከሁሉም ታናሽ የሆነውን ዲያቆን ያያል እናም ይደግፋል። እናንተን ወይም በእርሱ ስም የምትሰጡትን አገልግሎት ለማየት እናንተ ከሁሉም ያነስን እና አስፈላጊ ያልሆንን ነን ብላችሁ በምንም አታስቡ። ሁለተኛው ትምህርትም የጌታ ስራ ለችግሮች መፍትሄ ማግኘት ብቻ አይደለም፣ ይህም ሰዎችን መገንባት ነው። አንዳንዴ ከሁሉም ይበልጥ መልካም የሚመስለው መፍትሄ በጌታ የሚፈለገው መፍትሄ እንዳልሆነ ታውቃላችሁ። ምክንያቱም ይህ ሰዎች እንዲያድጉ አይፈቅድምና። ካደመጣችሁ እርሱ መንገዱን ያስተምራችኋል። የእግዚአብሔር ስራ እና ክብር ውጤታማ የሆነ ድርጅት ማስተዳደር ብቻ አይደለም፣ ይህም የሰውን ዓለማዊነት እና ዘላለማዊ ህይወት ማምጣት ነው። ለዚህ ነው የክህነት ስልጣኑ እንደ እናንተና እንደ እኔ አይነት ፍጹም ላልሆኑ ሟቾች የሰጠው። እናም በስራው እንድንሳተፍ የሚጋብዘን እድገታችን የእርሱ ስራ ነው። ሶስተኛው ትምህርት ከዳኝ ጋር በክህነት አገልግሎቱ በመሄድ ሌሎችን የምትመለከቱበት መንገድ ይቀየራል። በእርሱ አይን እንድትመለከቷቸው ያስተምራቸዋል። ይህም ማለት የውጭ አሳየትን ችላ በማለት በልብስ ያለውን ማየት ነው። ለዚህ ነው አዳኝ ሲሞንን እንደ ቸኳ የአሳ አጥማጅ ሳይሆን እንደ ጴጥሮስና እንደ ቤተ ክርስቲያኗ ወደፊት መሪ ያየው። ለዚህ ነው እርሱ ዘካርያስን ሌሎች እንደማያዩት እንደተበላሸ ቀረጥ ሰብሳቢ ሳይሆን እንደታማኝ ጎበዝ እና መልካም የእግዚአብሔር ልጅ ነው ለማየት የቻለው። ከዚያ ጋር ለረጅም ጊዜ ከሄዳችሁ ከጌታ ጋር ለረጅም ጊዜ ከሄዳችሁ እና ሁሉንም ያለፈ ታሪካቸው ምንም ቢሆን ለችሎታቸው ግደብ የላቸው እንደ እግዚአብሔር ልጆች ለማየት ትማራላችሁ። ከዳኝ ጋር ለመሄድ ከቀጠላችሁ እርሱ ያለውን ሌላ ስጦታ ታዳብራላችሁ። ይህም ሰዎች በራሳቸው ውስጥ ያላቸውን ችሎታ ለማየት እንዲችሉ ንስሐ እንዲገቡ ማድረግ ነው። ውዱን ጀክነት ወንድሞቼ፣ በብዙ መንገዶች እኛ በዚያች የመጀመሪያ ትንሣኤ እሁድ ላይ ወደ ኤማሁስ እንደተጓዙት ሁለት ደቀ መዝሙርት ነን። ይህ የትንሣኤ ጠዋት ነበር። ነገር ግን ትንሣኤ እንደነበረ ወይም ትንሣኤ ምን ማለት እንደሆነ ጥርጣሬ ነበራቸው። እስራኤልን እንዲቤዣ ያለው እርሱ እንደሆነ ተስፋ አድርገው ነበር። ግን ቅዱሳን መጽሐፍት ስለ ትንሣኤ ያስተማሩትን ነገሮች በልብ ለማመን ዘግይቶ ነበር። አብሮ ሲጓዙ እና አብሮ ሲያሰላስሉ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። በክህነት አገልግሎት መንገድ ስንጓዝ ኢየሱስ ክርስቶስ ከእኛ ጋር እንደሚጓዝ እመሰክራለሁ። ይህ የእርሱ መንገድ የእርሱ ጎዳና ነውን ነው። ብርሃኑ በፊታችን ይሄዳል እና መላእክቱ ይከቡናል። ክህነት ምን እንደሆነ ወይም እርሱ እንደሚያደርገው እኛ እንዴት እንደምንጠቀም ሙሉ ግንዛቤ አይኖረን ይሆናል። ነገር ግን ልባችን በሚቀጠልበት ጊዜ ትኩረት ከሰጠን አይኖቻችን ሊከፈቱ ይችላሉ። እናም እጁን በሕይወታችንና በአገልግሎታችን ውስጥ እናያለን። እርሱን በደም ለማወቅ የምንችለው ከእርሱ ጋር በመስራት እና ድህነትን ለእግዚአብሔር ልጆች ለማምጣት ባለው ታላቅ ሥራ እርሱን በማገልገል ነው። ያላገለገለውን አለቃ እና እንግዳውን ከልቡ ስሜትና ሐሳብ የራቀውን አንድ ሰው እንዴት ያውቃል? ኢየሱስ ክርስቶስ መምህራችን ነው። ይህችም ቤተ ክርስቲያኑ ነች። የተሸከምነው ክህነትም የእርሱ ነው። እያንዳንዳችን ከእርሱ ጋር ለመሄድ እና እንደ እርሱ እንዴት ከእኛ ጋር እንደሚሄድ ለማወቅ እንቻል። ኢየሱስ ክርስቶስ ከሞት የተነሳ ጌታ እንደሆነ የልብ ምስክርነቴን እሰጣችኋለሁ። ለእኛ በእምነት የሰጠው ክህነት በእርሱ ስም የመናገር እና የመስራት ኃይል እንደሆነ እመሰክራለሁ። ጸሎትን የሚመልስ እና እንድንገናኝ በተባረክነው በእያንዳንዱ የክህነት ኃላፊነት እኛን ሊያጠናክር መንፈስ ቅዱስን የሚልክ የአፍቃሪ የሰማይ አባት ልጆች ነን። ጆሴፍ ስሚዝ አብ እና ወልድን አይቷል። ወደ ፕሬዚደንት ቶማስ ኤድሞንሰን የተላለፉትን እና ከሁሉም አሁንም የሚጠቅሟቸውን የክህነት ቁልፎች ተቀብለዋል። ስለዚህ የሚመሰክረው በኢየሱስ ክርስቶስ ስም ነው። አሜን።
Thank you, brethren. Thank you, President Monson.
ወንድሞች እናመሰግናለን።
Dear brethren,
ውድ ወንድሞች እና ጓደኞች፣ በዚህ ምሽት ስለተካፈላችሁ ከኛ ጋር ስለተገኛችሁ እናመሰግናለን። ለክህነት መዘምራንም የሚያነሳሳ መዝሙር ስላቀረቡልን እናመሰግናቸዋለን። እና በእነኚህ ሂደቶች ሁሉ የረዱትም እናመሰግናለን። ዘማሪዎቹ ይህንን ስብሰባ ሆፕ ኦፍ እስራኤል የሚለውን በመዘመር ይፈጽማሉ። የመጨረሻው ምጸሎትም በሰባ ሽማግሌ ካርሎስ ኤ ገዶን ይቀርባል።
See the sheets and signals onward and
ውድ የሰማይ አባታችን ሆይ በዚህ የክህነት ስብሰባ መጨረሻ ላይ ከፊት ተቀምጠን ስለዚህ ነገር እናመሰግናለን። አባት እግዚአብሔር ሆይ በዚህ ስብሰባው ስለተማርነው ነገር እናመሰግናለን። ስለነበረንም እድል ለመሰብሰብ እንደ ክህነት ተሸካሚዎች እንደ ቤተ ክርስቲያን እናመሰግናለን። ለመሪዎቻችን እንጸልያለን። ለመጀመሪያ አማራር እንጸልያለን። እንዲሁም ለአስራቱ ሐዋርያቶች እንዲሁም ለሰባ ጉባኤዎች እንጸልያለን። በተለይም ደግሞ አባት እግዚአብሔር ሆይ ለውድ ነብያችን ለቶማስ ስሞሰን እንጸልያለን። በረማርገን ነው ወደዋለን። አባት ሆይ ይህን ሰብሰባ በምንለቅበት ሰዓት መንፈስ ከኛ ጋር እንዲሆን እንጸልያለን። የተማርናቸውን ነገሮች ተግባራዊ እንድናረግ እንጸልያለን። ዛሬ የተቀበልነውን ነገር እንዲሁም የበለጠ ትሁት እንዲሁም ደግሞ ቅን እንዲሁም ደግሞ ትህትና እንድናሳይ እንጸልያለን። የተሻለ ነገር እንድናረግ እንጸልያለን። እባክህን እርዳን ሌሎቹን እንድንረዳ በማገልግሎታችን የእኛን አገልግሎትን ለሚጠብቁ ሰዎች ሁሉ እንወዳለን። አባት ሆይ አዳኛችንን ክርስቶስን እንወዳለን። ይህንን ፍቅር የምንገልጸው በኢየሱስ ክርስቶስ ስም ነው። አሜን።